ሰላም ጤና ስጥልኝ እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ የአሁን ምሽት ህዳር 18 2015 ዓ.ም መሰናዶ ጀመረ። ኤደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብራችሁን ዘልቃለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸው መሰናዶዎች ነው ያዝንላችሁ። ለመጀመሪያ ያደረግነው ዘገባ ታዲያ ወደ ሐዋሳ ነው የሚወስደን። ዓለም ዋንጫ ዓለምን የማስተሳሰር አቅም ያለው የስፖርት መድረክ እንደመሆኑ በሚሊዮኖች የሚቆጠሩ ሰዎች በትኩረት ይከታተሉታል። ኢትዮጵያ ውስጥም የእድሜ ልዩነት ያልገደባቸው የኳስ አፍቃሪያን እለት እለት እነዚህን ጨዋታዎች ይከታተላሉ። የዓለም ዋንጫው በይፋ ከመጀመሩ በፊት የተወሰኑትን ሐሳብ ለመሰብሰብ ችለን ነበር። ዮናታን ዘብዲዮስ በሐዋሳ የሚገኙ ነዋሪዎችን አስተያየት እንደሚከተለው አድርሶን ነበር።
ከማል አህመድ ይባላለሁ። የዓለም ዋንጫ ለማየት አሁን ዘመኑ ቤታችን ሆነን በቴሌቪዥን በመናምን እናያለን። እኔ እዚህ ሐዋሳ 71 ዓመተ ምህረት ነው የገባሁት። 71 ዓመተ ምህረት ገብቼ የዓለም ዋንጫ ሲደረግ ሻሸመኔ ሄደን ነው በጥቁር ቴሌቪዥን ይሄ በጥቁር ካለር የነበረው ያንን ነው ምን ያየነበር ማን የሚጫወትበት ጊዜ እነ ማራዶና እነ ኦኮቻ መናምን የሚባሉ ፔሌም እንደውም በደንብም በነበረበት ሰዓት አይሆን ማለት ነው።
ዘላለም ተመስገን እባላለሁ። የሐዋሳ ከተማ ነዋሪ ነኝ። ሰፈሬም ደግሞ 03 ሞቢል ሰፈር በባሌ ይታወቃል። እና ዋንጫ በአራት አመት አንዴ ነውና በአራት አመት አንድ ጊዜ ስለምናገኘው በጣም ናፍቀን እናም ነገር ነው እንትን ምንለውና እኔ ከአፍሪካ ሀገራት ሀገራችንን ወክለው የሄዱት የአፍሪካ ሀገራት ቢያሸንፉ ደስ ይለኛል። ግን ያው እኔ የምደግፈው ፖርቹጋልን ፖርቹጋል ታሸንፍ ደስ ይለኛል። ምክንያቱም ያው አንደኛ የሮናልዶ አድናቂ ነኝ። ሁለተኛ ነገር ደግሞ ፖርቹጋል አሁን ላይ የተሻለውን ስብስብ ይዛለች ብዬ ስለማስብ የተሟላ ስብስብ አላት ብዬ ስለማስብ ፖርቹጋል መትበላይ ይመስለኛል።
ስሜ ብሩክ አየለ ይባላል። ይሄን እድል ስለሰጠኝ በጣም አመሰግናለሁ። እና የዓለም ዋንጫ እንደምናውቀው በአራት አመት አንዴ ነው የሚካሄደው። ደግሞ ብዙ ሰው ጓጉቶ የሚጠብቀው ጨዋታ ነውና በጣም ደስ ይላል። በዛ ላይም አንደኛ ነገር ደግሞ እኔ ጥያቄ ያለብኝ አገራችን ላይ ነው። አገራችን ከታች እየሰረች አይደለችም። ባለው ተጫዋች ነው እስካሁን ድረስ እየተጠቀመች ያለችው። አሁን ኢትዮጵያ ብሔራዊ ቡድን በነር ባለው ተጫዋች ነውና እየተጠቀመች ያለችው። ከታች ያሉትንም እድል ቢሰጣ አሪፍ ነው። ምክንያቱም አሁን እኛ ሀገር አይታወቅም እንጂ ሊቨርፑል፣ ተስፋ ቤት፣ ቢቤ ምናምን የሚጮት አለ ኢትዮጵያዊ። እና እነሱንም ጠርቶ ማዋቀር አለበት ለሀገራችን ማለት ነው። እና ትላልቅ ተጫዋቾችንም ይሄን ያህል መጠቀም የለበትም። ታች ያሉትንም ማየት አለበት። ብዙ ቦታ ላይ ደግሞ አካዳሚ መክፈት አለበት። እንደሚታየውም የኳስም መጥረት አለ።
የዓለም ዋንጫ ያው በናፍቆትና በጉጉት ከሚጠበቁ እግር ኳስ ጨዋታዎች አንዱ የዓለም ዋንጫ ነው። ነገር ግን የዘንድሮ የዓለም ዋንጫ እኛ እንደ ኢትዮጵያውያን ሆነን ስንጠብቀው ያው ኢትዮጵያ ብዙ መከራ ባሳለፈችበትና ብዙ መከራ ውስጥ ባለችበት ሰዓት የሚካሄድ የዓለም ዋንጫ በመሆኑ ያው ብዙም ደስተኛ ሆነን ባናየው፣ ነገር ግን የዓለም ዋንጫ እንደመሆኑ አንፃር ደስተኛ ነን። ነገር ግን ያው እንደ ሰዎች ሀገር አንድ ቀን ኢትዮጵያ በዚህ የዓለም ዋንጫ እናያታለን የሚል ተስፋ አለን። ባለመሳተፏ ኢትዮጵያ እጅግ ሁል ጊዜ የሚያሳዝንና የሚያስቆጭ ነገር ቢኖር አንድ እንኳን ኢትዮጵያዊ ተጫዋች በዓለም ዋንጫ ላይ በአፍሪካ ዋንጫ ላይ ደምቀው አለመታየታቸው ቁጭት የሚያሳድርና ለወደፊት እንኳን ስፖርቱ ላይ ያሉ የኢትዮጵያ አትሌቲክስ ፌዴሬሽንም ሆነ እግር ኳስ ፌዴሬሽኑ በዚህ ጉዳይ ላይ ትኩረት ሰጥተው ሰርተው እግር ኳስ ተጫዋቾች በአገራችን እንደመኖራቸው አንፃር ወጥተውና ጎልተው እንዲታዩ ባለመደረጉ እጅግ የሚያሳዝን ጉዳይ ነው።
እኛ ድክመታችን፣ ትልቁ ድክመታችን የተጫዋች ችግር አይደለም፣ የአሰልጣኝ ችግር ነው። የአሰልጣኝ ችግር ምንድነው? ከፍተኛውን ሚና የሚጫወተው ተጫዋቾችን በወገንነት በአንዳንድ በመቀራረብ በሚደረጉ ነገሮች እየመረጡ እነዚህንም ተጫዋቾች አክብሮ የማይሰሩ ናቸው አሰልጣኞቹ። የሚያከብሩበት ጸባይ የላቸው፣ ማንጓጠጥ ነው። እነዚህን ተጫዋቾች አሳድጎ ለጥሩ ነገር ማድረስ የሚችል አንድም አሰልጣኝ የለም።
ኢትዮጵያ ብዙ ጊዜ እንደምናየው አፍሪካ ዋንጫም ከረጅም ጊዜ አንዴ ነው የምትካፈለውና ያ ችግሩ ታዳጊዎች ላይ አለመስራት ይመስለኛል። ምክንያቱም ታዳጊዎች ላይ ከታች ስንሰራ ያደጉ እንዘን የሰራና ከታች ሰራናቸው ልጆች ያደገን ስንሄድ ጥሩ ጥፍ ይዘውልን ይመጣሉ። ለዛ ከታች ብንሰራ እላ ያሉት ላይ ብቻ ሳይሆን ከታች ያሉት ላይ ብንሰራ ይሄ ደግሞ የእድሜ ተገቢነት የሚባለው ነገር እሱም የሆነ ማነቆ ነገር ይመስለኛል።
ሰው የኢትዮጵያ ሙዚቃ ስርጭትን ለማዘመን ያለመ አዲስ አገልግሎት ነው። በስልክ ላይ በሚጫን መተግበሪያ አማካኝነት ሙዚቃ መግዛትና ማዳመጥ የሚያስችል አገልግሎት የሙከራ ስራውን ከጀመረ ሳምንታት አስቆጥሯል። ከሰሞኑ ደግሞ ቴዲ አፍሮና አብነት አልኮናፈርን የመሳሰሉት ታዋቂ ኢትዮጵያውያን ሙዚቀኞችን እንዳስፈረመም ታውቋል። ይህንና ተዛማጅ ጉዳዮች ለመነጋገር የሷሰው መልቲሚዲያ የሙዚቃ ክፍል ኃላፊ አቶ ሀብቱ ነጋሽን ሀብታሙ ስዩም በዚህ ሳምንት በስልክ አነጋግሯቸው ነበር። እንደሚከተል ይቀርባል።
ኪንግደም የሚባል ፕሮጀክት ስር የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጀኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ተጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬቲቪቲን ሪዋርድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው።
አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭትም ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው?
መጀመሪያ በሙዚቃ ነው የጀመርንበት ምክንያት ሀሳብ እንደ ዜማ ሲተላለፍ ከምንም ነገር በላይ ፓወርፉ ስለሆነ ሰውን ኢምፓወር ካለብን ከሙዚቃውን ጀምር ብለን ነው። የተጎዳ ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበን የጀመርነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁታላችሁ፣ ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቱብ ቻናል ዲፔንደንት የሆነውን የሙዚቃ ኢንዱስትሪ ከዛ ጥገኝነት አላቆ በራሱ ችሎ እንዲቆም ለማድረግ የመጣ ቀፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎም ለመክሰስ ብለት የመጣ ነው።
እርስዎም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ?
ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት ኦልሞስት ሁሉም ተራጥሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያደርጉ ስለነበር እና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬዚስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለነው ነገር ሲሆን
ከየትኞቹ የሙዚቃ ሰዎች ጋራ አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አባይት የሚባሉትን ለመጠቃቀስ ያክል
አስተማማኝ የሚደርሱ ኢትዮጵያውያን አርቲስቶች ጋር ተፈራርመናል። ሙዚቃ ኢንዱስትሪ ውስጥ ያሉት ጋር ሁሉንም ጋር ለመስራት ነው የመጣ ነው። ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካስፈልገኝ እንግዲህ ከቴዲ አፍሮ ጀምሮ አብነት አለ፣ አብነት አጎናፍር እያሉ ይቀጥላሉ። ብዙ ናቸው፣ ከወጣቶቹ ከንጋፋዎችም አሉ ማለት ነው።
ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጩስ፣ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው?
በውጪ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትን ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብል አይደለም፣ ያው አጠራጣሪ ነው። የእኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳት አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችን እና በኦሪጂናል የሆኑ ሙዚቃዎችን በየጊዜ ቶሎ ቶሎ አሁን ከዚህ በፊት እንደምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ ወጣትነት ደግሞ ፕሮዳክቲቭ የሆነ ኤጁን ቶሎ ቶሎ ሰጥቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደርስ ቆንጆ ቆንጆ ፊልተር የተደረጉ ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይሄ ከሌላው ዲፋይን ይኖረዋል ማለት ነው። በኦልሞስት ነጻ በሚባል ዋጋ እና በማስታወቂያ አማራጭ ሁለት አማራጭ ነው ያለን። ባይገቢ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ።
ይሄ የሙዚቃ ስርጭትና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል?
አሁን ባለው ዳታ ኢትዮጵያ ውስጥ ከ29 ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት አለች ኢትዮጵያ። አሁንም ደግሞ ሙዚቃ እየሰማ ያለውን ሰው በዩቲዩብ ነው ያለው ብቸኛው አማራጭ። ለዩቲዩብም ሆኖ ከደረሰ ኢንተርኔት ሳሞ አክሰስ አለው ማለት ነው። ፕሮብሌም የሆነው አይደለም አንገምትም። ኢትዮ ቴሌኮምም ደግሞ ተደራሽነት እያሰፋ ስለሚሄድ 29 ትልቅ ቁጥር ነው። በቅርቡ 50-60 ሚሊዮን እንደሚሆን ደግሞ እናምናለን።
ቀደም ብለው ተቃቅሰውልኛል ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ተቆም አድርገዋል። ምን አይነት ዘርፎች ውስጥ ነው የናንተን አገልግሎት ዳግም ለማየም እንችለው?
ምንም አይነት ክሬቲቪቲ ያለበትም እንግዲህ ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግን ላውንች ከሚደረገው ማል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያለ ይሄዳል። እነዚህ አሁን የቅርብ ጊዜ በ2023 ላውንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲም በኢንጂነሪንግም በአርክቴክቸርም እየተባለ ይቀጥላል ማለት ነው።
እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ይግጠማችሁ።
አሜን አሜን። አመሰግናለሁ ሰዋሰውን። በአፕስቶርም በጎግል ፕሌይም አፕስቶር ላይ ሰዋሰው ሙዚክ፣ ጎግል ፕሌይ ላይ ደግሞ ሰዋሰው ሙዚክ ያብደው ማግኘት ይችላሉ። አዲስ ሙዚቃዎችን በየቀኑ ይገኛሉ ማለት ነው። እናመሰግናለን።
ጋቢና ቪኦኤ ደናንተ መድረሱን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ኤክሳባ ዲስ በሴንተር ፎር አፍሪካን ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ይህ ተቋም በየአመቱ በህዳር ወር የመጀመሪያ ሳምንት ላይ የሚታሰበውን የዓለም የስራ ፈጣሪ ሳምንትም ተሳታፊ ነበር። የተቋሙ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ በዩናይትድ ስቴትስ ተገኝተው ልምዳቸውን ለሌሎች ዓለም አቀፍ የስራ ፈጣሪዎችም አካፍለዋል። በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ስቱዲዮ ተገኝተውም ስለ ኤክስሃብ አዲስና በኢትዮጵያ ስላለ ስራ ፈጠራ እንዲሁም ደግሞ በዓለም አቀፉ የስራ ፈጠራ ሳምንት ላይ ስለታደሙበት ሁኔታ አነጋግሬያቸው ነበር። ቆይታችን ቀጥሎ ይቀርባል። አቶ ቴድሮስ ታደሰ አርያ የኤክስሃብ አዲስ ዋና ስራ አስኪያጅ እንዲሁም ደግሞ መስራች ነው። ከዚህ ቀደም በጋቢና ቤይ ላይ እንግዳችን ነበረ። ዛሬም እዚህ ስቱዲዮ ጥሪያችንን አክብሮ ተገኝቷል። አቶ ቴድሮስ እንኳን ደህና መጣ። እንግዲህ ኤክስሃብ አዲስን ከዚህ ቀደም ከአንድ አመት ተኩል በፊት በጋቢና ቤይ ላይ ወጣቶች ታሰነጥናላችሁ፣ ስራ ፈጣሪ ወጣቶች ራሳቸውን ችለው እንዲወጡ ታደርጋላችሁና ቃለ መጠይቅ ሰርተን ነበር እናንተንም እንዲሁም ደግሞ ያበቃችኋቸውንም ወጣቶችና ለኛ እንግዳ አይደላችሁም፣ ግን እንደው ለማስታወስ ያህል ኤክስሃብ አዲስ በአሁን ሰዓት ምን እየሰራ ነው? ምን አይነት ደረጃ ላይ ይገኛል?
እንግናለሁ ስለጋበዝሽኝ ኤደን። ኤክስሃብ አዲስ እንግዲህ አሁን ከተመሰረተ 10 አመት ሊሆነው ነው። ባለፉት 10 አመታት ሲያደርግ እንደነበረው ሐሳብ ያላቸው ወጣቶችን ሐሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው። ይሄንንም ስናደርግ ቆይተናል። በእርግጥ ስንጀምር ትኩረታችን የነበረው ዲጂታል አንተርፕረነሮችን የዲጂታል ስራ ፈጣሪዎችን በማብቃት በማገዝ ነበር የጀመርነው። ከዛ ከተወሰነ አመት በኋላ ነው ሙሉ በሙሉ በራችንን ክፍት አድርገን ማህበራዊ ስራ ፈጣሪዎችን የራሳቸውን ህይወት የለወጡ የማህበረሰብን ችግር እየፈቱ ከማህበረሰብ ችግር ውስጥ በዙሪያችን ካሉ ችግሮች ውስጥ እነዛን ችግሮች በመፍታት የራሳቸውን ደግሞ ቢዝነስ መስራት የሚችሉ ወጣቶችን በዲጂታልም ጉዳይ ሊሆን ይችላል እንዲሁም ደግሞ በተለያዩ ስራዎች ምግብ ላይ ሊሆን ይችላል ትምህርት ላይ ጤና ላይ የሚሳተፉ ወጣቶችን ማብቃት ነው ስራችን። በየአመቱ የተለያዩ ፕሮግራሞችን እንሰራለን። በተለይ ከፓርትነሮቻችን ጋር በመተጋገዝ በመረዳዳት እንደነ ማስተርካርድ ፋውንዴሽን እንደ እንግሊዝ ኤምባሲ የስራና ክህሎት ሚኒስቴር ጋር የዩኤንዲፒ ጋር በመተባበር በርከት ያሉ ወጣቶችን አብረን ሐሳባቸውን ወደ ቢዝነስነት እንዲቀይሩ እናግዛለን። እኛ ጋር በሚያሳልፉበት ከ3 እስከ 6 ወር ባለው እንደ ፕሮግራሙ ሁኔታ ይለያያል። በነዛ ጊዜ ውስጥ የቢዝነስ ፕላናቸውን ይጽፋሉ፣ የማርኬቲንግ ስትራቴጂያቸውን የሽያጭ ስትራቴጂያቸውን የኮሙኒኬሽን ስትራቴጂያቸውን የገበያ ጥናታቸውን ያደርጉና አንዳንዶቹ ደግሞ የግድ ፕሮቶታይፕ ማውጣት አለባቸው። ፕሮቶታይፕ ወደ ምርት ይዘው የሚወጡት ምን እንደሚመስል ማሳያ እስከ ማውጣት ድረስ ያደርጋሉ። ገበያቸውን ይሞክሩና ዶክመንታቸውን ይዘው የመነሻ ካፒታል ፈልገን አገናኝተን ወደ ስራ እንዲገቡ እናደርጋቸዋለን። በአሁን ሰዓት እኛ ማዕከል ውስጥ ከ100 በላይ ወጣቶች ወደ 106 የሚጠጉ ወጣቶች አዲስ የምንጀምረው አንዳለ እሱ ከገባ ወደ 130 የሚሆኑ ወጣቶች የተለያየ እድል ይዘን ከመነሻ ካፒታል ጋር ወደ ገበያ እንዲገቡ በማድረግ ላይ እንገኛለን። አንደኛው ፕሮግራም ዋርካ ይባላል። ዋርካ ክላይሜት ቼንጅ ላይ የሚያተኩሩ የሥራ ፈጠራ ያላቸው ወጣቶች 10 አንተርፕረነሮችን ከእንግሊዝ ኤምባሲ ጋር በመተባበር ያበቃንበት ነው። አሁን እኔ ከዚህ እንደተመለስኩ እንዘጋው ፕሮግራም ነው። የኛ ተቋም ኤክሳብ አዲስ የተመሰረተው በሴንተር ፎር አፍሪካን ሊደርሺፕ ስታዲስ አማካኝነት ነው። ያ የመጀመሪያው ድርጅታችን ነው። ሊደርሺፕ ዴቨሎፕመንት ላይ ነው የሚያተኩረው። ኤክሳብ ያመራር ክህሎት ግንባታ ነው። አዎ። ሶ የኛን ተቋም ልዩ የሚያደርገው በጣም የተለየ ትኩረት ለአመራር ክህሎት ግንባታ አንሰጣለን። ወጣቶች አንተርፕረነር ብቻ ከሆኑ ትርፍ ላይ ብቻ የማተኮር ዝንባሌ አለ። መሪዎች ደግሞ መሪነት ብቻ ካተኮሩ ወንበር ላይ፣ ስልጣን ላይ፣ ፓወር ላይ የማተኮር አለ። ሶ አመራር ሚና የሚጫወቱ ሰዎች አንተርፕረነሪያል እንዲሆኑ፣ እንደ አንተርፕረነር እንዲያስቡ፣ አንተርፕረነሮች ደግሞ የመሪነት ግዴታቸውን እንዲያስተውሉ እንዲያውቁ በማድረግ ማህበራዊ ለውጥ ለማምጣት የምንሰራ ተቋም ነን።
አሁን እዚህ ዋሽንግተን ዲሲ ነው ያገኘው፣ ግን በሌላ የዩናይትድ ስቴትስ ግዛት ውስጥ አንድ ለየት ያለ ጉባኤ ላይ ቆይተህ ነው የመጣኸውና ይሄ ዓለም አቀፉ የሥራ ፈጣሪዎች ጉባኤ እንዴት ነው ወደዛ የተጋበዝከው? ይዘቱስ ምን ይመስላል? ጥቂት ለሱ ንገረኝ።
የGEW ይባላል፣ ግሎባል አንተርፕረነር አንተርፕረነርሺፕ ዊክ ይባላል። ይሄ የዓለም አቀፍ የአንተርፕረነሮች ሳምንት ነው። ሐሳቡ የመጣው 2008 2009 2007 አካባቢ ዩናይትድ ስቴትስ እንግሊዝና ወደ ዩኬ እንግሊዝ አካባቢ አሜሪካ አካባቢ የመጣ ሐሳብ ነው። ግን አሁን ዓለም አቀፍ ይዘት ያለው ፕሮግራም ነው። ሐሳቡ በዚህ ሳምንታት ውስጥ የኖቬምበር ሁለተኛው ሳምንት በእኛ አገር አቆጣጠር ካየሽው የህዳር የመጀመሪያው ሳምንት መሆኑ ነው። በእነዚህ ሳምንታት ውስጥ ቀናት ውስጥ አንተርፕረነሮችን እናስባለን፣ ያመጡትን ለውጥ እንዘክራለን፣ በአንተርፕረነርሺፕ ዓለም ምን ያህል እንደታገዘች እናነሳለን፣ እናስተውላለን፣ እንወያያለን። ብዙ ኢቨንቶች በዓለም ዙሪያ ይደረጋሉ። ትልልቆቹ ተቋማት እንደነ UNDP ያሉ ኢምብሬስ አድርገው ተቀብለውት ይረዱታል፣ ያግዙታል በተለያየ ዓለም። እኔ እንግዲህ ያገኘሽኝ እዚህ ሚኒሶታ ውስጥ ያለ አንድ ኮሌጅ እንደ የካምፓስ ሬዚደንት ይሉታል እነሱ። ካምፓስ ሬዚደንት ሆኜ ከተማሪዎቻቸው ጋር አንድ 4 ቀናት አንድ ሳምንት ገደማ ማለት ነው እያሳለፍኩ ከተማሪዎቻቸው ጋር የተለያየ ፕሮግራም ዲዛይን አድርገን ከነሱ ጋር ሳወራ ነው እያሳለፍኩት።
ምናልባት እዚህ ላይ ጥያቄ በጨምር ማለት ነው፣ አንተ እንግዲህ ኢትዮጵያ ውስጥ ካሉ ወጣቶች ጋር የመገናኘትና የመታየት በለት ተለት ይወስ እነሱን የማብቃትና የማሳደግ ስራ ላይ የተሰማራ ሰው ነህና እዚህ ያሉ ወጣቶችን በርግጥ የበለጠ ኦፖርቹኒቲ እንደሚባለው ወይ ደግሞ የተሻለ እድል እንዳላቸው እናውቃለን፣ ግን ካሉት ወጣቶች ጋር ስታነጻጽር ምን ነገር አየሱን ማያይዘህ ነገርን ቆይታህና የወጣቶቹን ላይ የገመገምከው?
እኔ ያሳለፍኩት ሚኒሶታ ውስጥ ያለ ገስታቭስ የሚባል ኮሌጅ ውስጥ ነው። አነስ ያለ ኮሌጅ ነው እንግዲህ፣ አነስ ያለ በእነሱ ስታንዳርድ ነው፣ በእናንተ አገር ስታንዳርድ መሆኑ ነው። በጣም ትልቅ ነው። ካምፓሱን ካየሽው፣ የዲፓርትመንቶቻቸውን የፋኪልቲዎቻቸውን ብዛት ካየሽው፣ የተማሪዎቻቸውን ብዛትም ጥራትም ስትመለከቺ በጣም የሚደንቅ ነው። የሚገርም ታሪክ ያለውም ትምህርት ቤት ነው። እኛ ኤክሳብ አዲስ ውስጥ ያልነገርኩሽ ሌላ የግሎባል አንተርፕረነርስ ኤክስቼንጅ የምንለው የዓለም አቀፍ የአንተርፕረነሮች የልምድ ልውውጥ ፕሮግራም አለን። በኬንያ፣ በኖርዌይ፣ በኢትዮጵያና በኮሎምቢያ መሃል ነው የምናደርገው። የእኛን አንተርፕረነሮች ኮሎምቢያ ልከን እናውቃለን፣ ኬንያም ልከን እናውቃለን። አሁን ደግሞ በአካል መልሰን ከኮቪድ በኋላ ወደ እነዚህ ሀገራት እንልካለን፣ እኛም ከነዚህ ሀገራት እንቀበላለን። ሶ አሁን ከዚህ በኋላ ደግሞ የሚኖረን ከዩናይትድ ስቴትስ ጋር የአንተርፕረነርሺፕ ልውውጥ ይኖረናል። ተማሪዎች ወደ ኤክሳብ ይመጣሉ። ከሚቀጥለው አመት ጀምሮ 20-30 ልጆች ይዘን መሄድ እንችላለን። ከዛ ወደዚህ ደግሞ ማምጣት የምንችልበት መንገድም እንመለከታለን። በተረፈ ከባድ ነው፣ የአቀበት ውጊያ ነው። ኢኮሲስተሙ ላይ ማን ማን ብዙ ናቸው መምጣት ያለብን። ውጤት ያለው ምርት ፕሮዳክት እንዲፈጠር ከተፈለገ የገንዘብ ያለው ፖሊሲ የሚያወጣው እውቀት ያለው ሐሳብ ያለው ገዢ መሆን የሚፈልገው ሁላችንም በጋራ መስራት አለብን። እኛ ጋር በጣም የተገነጣጠልን እና አሁን እኛ $3000 $5000 ሰተን ወደ ቢዝነስ የምንልካቸውን ልጆች ልክ እንደ እንትን ብትመለከቹ እንደ ፋብሪካ ብትመለከቹ እኛ ከኛ በፊት ልጆቹ አሉ፣ ከዛ ልጆቹ እኛ ጋር ይመጣሉ፣ ከኛ ቀጥሎ መንግስት ነበር መምጣት የነበረበት። እነዚህ ልጆች ወስዶ ማምረቻ የሚያስፈልገውን ማምረቻ፣ ኦፊስ የሚፈልገውን ኦፊስ፣ በተለያየ መንገድ አብሮ መስራትን ይጠይቃል። ዝም ብሎ አይመጣም። እኛ በ10 አመት ውስጥ የሰራነው ትልቁ ነገር ምንድነው? ይሄ ነገር ትርጉም እንደሚሰጥ ማረጋገጥ ይቻላል። አሁንም ሌላ የሚያሳዝን ሁኔታ ነው። እኛ የኛ ሀገር ወጣቶች በግጭት ውስጥ ነው ያሉት። በመነጋገር በመደማመጥ ታላላቆቹ የሆነን ሰዎች ልንፈታ የምንችለው ነገር ልጆቻችን ጋር ደርሶ የከበረ ጊዜያችን ህይወት ልምምድ የላትም አይደል? አንዴ ነው እዚህ ምድር ላይ የምትኖረው። ሪሃርሳል የለው። የኛ በፊት የነበረው ጄነሬሽን የራሱን ጊዜ አጥፍቶ የኛ ጊዜ ባክኖ እንደገና ደግሞ የልጆቻችን ጊዜ ይባክናል። እዚህ ያሉት ወጣቶች ቁጭ ብለው የሚያስቡት ስለ አዲሱ ዓለም አራተኛው የኢንዱስትሪያል ሪቮሉሽን የሰው ልጅ ከሮቦት ጋር የሰው ልጅ ከማሽን ጋር እንዴት ብሎ ውጤታማ እንደሚሆን እየተዘጋጁ ነው። አዲሱ ዘመን በተለይ ኮቪድ በጣም ፍጥነቱን ጨምሮታል። የአርቲፊሻል ኢንተለጀንስ ዘመን ነው። ብዙዎቹ ትምህርቶቻችን እኛ ዲግሪያቸውን ለመስጠት የምናስባቸው ብዙዎቹ ትምህርቶች አያስፈልጉ ኦብሶሊት ሆነዋል። በቴክኖሎጂ እየተሸፈኑ ነው። እኛ ተመረቁ ብለን እንደደሰትባቸው ስለሆነ ጥቅም አልባ ይሆኑ ነው። የኛ ወጣቶች ምንድነው የሚያወሩት? ምንድነው የሚሰሩት? አንድ ግጭት እንኳን ማቆም ያልቻለን 110 ሚሊዮን ህዝቦች እኮ ነው። የሰው ጊዜ ክቡር ነው። የወጣቶቹም እንደዛ። እዚህ ጊዜያቸውን እጅግ ሲጠቀሙበት ለመጠቀም ሲሞክሩ በስፖርት ብቲ፣ በአርት ብቲ፣ በሳይንስ በቴክኖሎጂ ስታይና የልጆቻችንን ህይወት ሁኔታ ስትመለከች ላውም ልንቀይረው ይቻላል።
የመጨረሻ ጥያቄ ነው የሚሆነው። እንግዲህ ከዚህ ቀደም እንግዲህ በነበርክ ጊዜ ጠይቄሃለሁ የነበሩትን ተግዳሮቶች ነግረኸኛል። ግን ምናልባት የተሻሻሉ ነገሮች ካሉ ወይም ደግሞ አሁንም ደግመህ ማሳሰብ ብትፈልግ በሚል ነው ይሄንን ጠይቄ። ብዙ ጊዜ ያሉት ስራ ፈጠራ ተቋማት ወይም ደግሞ እንደዚህ ወጣቶችን የሚያገዙ ተቋማት በዋና ከተማ በተለይም ደግሞ ለየት ብሎ አዲስ አበባ ላይ ብቻ ነው የሚገኙት። ግን ወጣቶቻችን ተመርቀውም እንኳን አዲስ አበባ እንዲቀሩ የሚያደርጋቸው እሱ ነው። ስራ ፈጣሪ የሆኑ ወጣቶች በእያሉበት ቦታ የራሳቸውን ችግር የማህበረሰባቸውን ችግር እንዲፈቱ ለማድረግ ወደ ክልሎች ለመሄድ ምን አስባችኋል? ንገሪ።
ልክ ነው። እኛ ምኞታችን ቦሌ ላይ መቀመጥ አይደለም። የኛ ቢሮ ቦሌ ነው፣ ኤድና ሞላ አጠገብ ነው። እነሱን ለማውራት የወጣቶች የሥራ ማበልጸጊያ ማዕከላት በየቦታው በየክፍለ ከተማው አሉ። እዛ ቢሮ እንዲሰጡን ብዙ ጠይቀናል። ምክንያቱም እኔ መስራትና መኖር የምፈልገው ከነሱ ጋር ስለሆነ የኛንም ልምድ ልጆቹ መጠቀም የሚችሉት አብረናቸው ብንኖር ስለሆነ ቢሮአችንን ሁሉ የወጣቶች የሥራ ማበልጸጊያ ማዕከላት ውስጥ ለመውሰድ እጅግ ብዙ ለምነን አቅቶን ቦሌ ላይ የተቀመጠ ነው። ለእኔ የቤት ክራይ ምን ከፍለው ራሱ በጣም ይቆጨኛል። ወጣቶች ስራ መፍጠሪያ የኛን ሲስተም የኛን ቢሮ ማሻሻያ መሆን የሚችል ገንዘብ ነው። ለስፔስ ብቻ የምንከፍለው እጅግ ውድ ነው። ከአዲስ አበባም ለመውጣት እንፈልጋለን። ከአማራ ክልል ጋር የዛሬ 6 ዓመት ገደማ የተፈረመ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ነበረን 10 የአማራ ከተሞች ላይ ይሄንን ለመስራት። ከግጭቱ በፊት ድሬዳዋ፣ ሐረር ላይ ብዙ ስራዎች ሞክረናል። አዋሳ ላይ ሞክረናል። ትግራይ ላይ፣ መቀሌ ላይ ብዙ ነገር ሞክረናል። አልተሳካም። ቀላል አልነበረም። በኋላ ደግሞ ግጭት ተፈጠረ፣ ኮቪድ መጣ። ለምሳሌ እኛ አንድ ክልል ወይም አንድ ከተማ ሄደን እሺ ለማለትና ቦታ ብቻ እንዲሰጡ ተማሪዎቻቸውን እንዲልኩ አንዳንዶቹ ኮሌጆች ነበሩ ስንጠይቅ የነበረው ትንጥዬ ስፔስና ቦታ ከዛ ወደ ስራ እንግባ እቺን ለማስጀመር ራሱ በቃ አቀበት ነው፣ ከባድ ነው።
ምን ማስተካከል ይችላል? እንደው መጨረሻ ላይ ስንደመድብ
እኔ የሚመስለኝ በመንግስት አካላት ላይ ያሉ የመወሰን አቅም ያላቸው ቢሮዎች፣ ይሄንንም መቀየር ግዴታቸው የሆኑ ሰዎችና ተቋማት መጪው ዘመን ምን እንደሆነ የገባቸው አይመስለኝም። ያንን መረዳት ያንን መተንተን መጪውን ዘመን መንግስት ብቻውን፣ መጪውን ዘመን አንተርፕረነሩ ብቻውን፣ መጪውን ዘመን ባለሀብት የሚባለው የተለመደው ካፒታሊስቱ ብቻውን የሚፈታው አይደለም። የሁላችንም የጋራ መስራት ይጠይቃል። ሶ ወደዛ መምጣት፣ ለዛ ደግሞ ከስር መወሰን። በተረፈ ግን በመጨረሻ በጣም ባጽኖት ማለት እንፈልጋለን፣ ኢትዮጵያ በአስቸኳይና በተቻለችው ፍጥነት ግጭቷን ማቆም አለባት። የሚጠፋው ጊዜ የሚጠፋው የሰው ህይወት ጦርነት ትራውማ አለው። ትራውማ ደግሞ ለመዳን ረጅም ጊዜ ይፈልጋል። የሰው ልጅ አእምሮ ክሬቲቪቲው ይሞታል ግጭት ውስጥ ትራውማ ውስጥ አሁን እንደ ሀገር እጅግ ብዙ ትራውማዎች ያስተናገደ ነው ልጆቻችን ከዚህ በላይ ልንሰጣቸው እንችላለን ይገባናል እኔም መመክርና አመለው ወጣቶቻችን ዘ ወደ ስራ እንግባ የኢትዮጵያ ትልቁ ሀብት ሰው ነው
መሰግናለሁ አትትሩስ
ጋቢናቤ የሁድ ምሽት ህዳር 18 በሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ አነዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ቆይተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ለጋቢናቤ ያላችሁ አድርሱን። ሰላም ተነስተልኝ ሰናዶ You know